ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ያለን አፈሳ ብቻ ነው ያለው። ደብረቆር ከተማ በየቤቱ እየዞሩ መሳሪያ ያለው ይሄ ፋኖ ደጋፊ ነው ይሄ ምንድነው የሚል ያው ተቋሚዎች አሉ። በተቋሚዎች አማካኝነት በዛ ነው የሚንቀሳቀሱት። ዛሬ የተወሰነ የባጃጅ እንቅስቃሴ እና የባንኮች ተከፍተዋል። አልፎ አልፎ ደግሞ ከተማው ላይ የተወሰኑ ሆቴሎች ተከፍተዋል። ዛሬ የተኩስ ድምፅ የለም እዚህ ከተማው ላይ።
ለአሜሪካ ድምጽ አስተያየታቸውን የሰጡ የደብረ ታቦርና የፍኖተ ሰላም ከተሞች ነዋሪዎች ናቸው። በየተራ የሰማችኋቸው የአማራ ክልል ከተሞችን አንጻራዊ ሰላም የሚያደፈርስ የግጭት ስጋት እንዳለባቸው ነዋሪዎች ከተናገሩበት የተወሰደ ነው። የሰዓቱን የዓለም ዜና ተከትሎ ይቀርባል። ሐሙስ ነሐሴ 25 2015 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለስርጭት ምህንድስናው ተሰይሟል። እንግዲህ ወልዴ የሰዓቱን የዓለም ዜና ያሰማናል። ኮርኔሊየስ ቲነር ለምህንድስናው እንዲሁ ተሰይሟል። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት።
በድጋሚ እንደምን አመሻችሁ። ዜናውን ማሰማችሁ እንግዲህ ወልዴ ነኝ። በጆሃንስበርግ ደቡብ አፍሪካ በአንድ ህገወጥ መኖሪያ ነው በተባለ ህንጻ ላይ በተከሰተ የእሳት አደጋ ህጻናትን ጨምሮ ከ70 ሰዎች በላይ መሞታቸው፣ በጋቦን በትናንትናው ዕለት በመፈንቅለ መንግስት የአገሪቱን መሪ አሊ ቦንጎ ከስልጣን ያስወገዱት ጄኔራሎች አዲስ መሪ መምረጣቸው፣ እንዲሁም በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ የተባበሩት መንግስታት ድርጅትን ለመቃወም በወጡ ሰልፈኞች ላይ በተወሰደ እርምጃ ቢያንስ 48 ሰዎች ህይወታቸውን ማጣታቸው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በጋቦን በትናንትናው ዕለት በመፈንቅለ መንግስት የአገሪቱን መሪ አሊ ቦንጎ ከስልጣን ያስወገዱት ጄኔራሎች የአባታቸው ኦማር ቦንጎ ታማኝ የነበሩትን ጄኔራል አዲስ መሪ አድርገው መርጠዋል። የቀድሞ የሪፐብሊካን ዘቡ የደህንነት አለቃ የነበሩትና አሁን የአገሪቱ መሪ ሆነው የተሾሙት ጄኔራል ብሪስ ኦሉጉዊ ንጉዌማ ለረጅም ዘመን የአገሪቱ መሪ የነበሩት ኦማር ቦንጎ የቅርብ ታማኝ አገልጋይ እንደነበሩ ተነግሯል። ለ42 ዓመታት አገሪቱን የመሩት ኦማር ቦንጎ እንደ አውሮፓን አቆጣጠር 2009 በሞት ተለይተው ስልጣኑን ልጃቸው አሊ ቦንጎ ሲረከቡ ጄኔራል ብሪስ ኦሉጉዊ ንጉዌማ ገለል ተደርገው በሞሮኮና በሴኔጋል የኤምባሲ አታሼ በመሆን ሲሰሩ ቆይተዋል። ከእንደ አውሮፓን አቆጣጠር 2018 ጀምሮ ደግሞ የሪፐብሊካን ዘቡ የደህንነት ኃላፊ በመሆን አገልግለዋል። ባለፈው ቅዳሜ በተደረገ አጨቃጫቂ ምርጫ 64.27 በመቶ ድምፅ በማግኘት አሸናፊ ሆኗል የተባሉትን አሊ ቦንጎ ከስልጣን ያስወገዱት የመፈንቅለ መንግስቱ መሪ ጄኔራሎች ትናንት በቴሌቪዥን ቀርበው ዜናውን ሲያበስሩ ጄኔራል ብሪስ ኦሉጉዊ ንጉዌማ አልተገኙም ነበር። ብዙም የማያወሩና ምስጢራዊ ናቸው የተባሉትን አዲሱ መሪ ትናንት ወታደሮች ተሸክመዋቸው ሲጨፍሩ ተስተውሏል። ይህ በእንዲህ እንዳለ ሕገ መንግሥታዊ ሥርዓት መልሶ እስከሚተከል ድረስ የአፍሪካ ኅብረት ጋቦንን ከማንኛውም የኅብረቱ ተሳትፎ እንዳገዳት ዛሬ አስታውቋል። በጆሃንስበርግ ደቡብ አፍሪካ በአንድ ሕገ ወጥ መኖሪያ ነው በተባለ ባለ 5 ፎቅ ሕንፃ በተከሰተ የእሳት አደጋ ሕፃናትን ጨምሮ ከ70 በላይ ሰዎች መሞታቸውን የከተማው የአደጋ አገልግሎት አስታውቋል። በሌሊት ከተነሳው እሳት ለማምለጥ በአደጋ ጊዜ መውጫው በኩል ለመውጣት የሞከሩት ነዋሪዎች በሩ ባለመከፈቱ ሕይወታቸውን አጥተዋል። የአደጋ ጊዜ ሠራተኞች በሩን በከፈቱበት ወቅት በርካታ አስከሬኖች በበሩ አቅራቢያ ተከማችተው ማግኘታቸውን ባለሥልጣናት አስታውቀዋል። በአደጋው ከ50 በላይ ሰዎች መጎዳታቸውም ታውቋል። በዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎች በብዛት በሚኖሩበትና በርካታ ወንጀልም ይፈጸምበታል በተባለ የከተማዋ ክፍል የሚገኘው ሕንፃ የተተወና በሕገ ወጥ መንገድ ለመኖሪያነት ሲያገለግል የነበረ ነው ተብሏል። ከሕንፃው ነዋሪዎች አብዛኞቹ የውጭ አገር ዜጎች ነበሩ ሲሉ አንድ የአካባቢው ነዋሪ ለኤኤፍፒ ዜና ወኪል ተናግረዋል። ከሟቾቹ ቢያንስ 7 ሕፃናት መሆናቸውንና አንድ የ2 ዓመት ሕፃንም እንደሚገኝበት ነዋሪው ጨምረው ገልጸዋል። አንዳንዶች መለየት በማይችሉበት ደረጃ ተቃጥለዋል ሲሉ አክለዋል ነዋሪው። የእሳቱ መንስኤ ለጊዜው አልታወቀም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ የተባበሩት መንግስታት ድርጅትን በመቃወም በወጡ ሰልፈኞች ላይ በተወሰደ እርምጃ ቢያንስ 48 ሰዎች ህይወታቸውን ማጣታቸውን ምንጮችና ኦፊሳላዊ ሰነዶች ተጠቁመዋል። ትናንት ረቡዕ የኮንጎ ወታደሮች የአንድ ሃይማኖት ተከታዮች በአገሪቱ የሚገኛውን የተመድ ሰላም አስከባሪ ኃይልን በመቃወም ሰልፍ ሊያደርጉ ሲሞክሩ አስቁመዋቸዋል። ወታደሮች ወደ አንድ ራዲዮ ጣቢያና የሃይማኖት ተቋም ሲገቡ 10 ሰዎች ተገድለው እንደነበር ቀድመው የወጡ መረጃዎች ጠቁመው ነበር። በውከቱ አንድ የፖሊስ አባል በስቅላት ተገድሏል ተብሏል። የኤፍፒ ዜና ወኪል የተመለከተውና የጸጥታ ባለስልጣናት ያረጋገጡት የሰራዊቱ የውስጥ ሰነድ እንዳመለከተው የፖሊስ አባሉን ጨምሮ 48 ሰዎች ሲገደሉ 75 የሚሆኑት ደግሞ ጉዳት ደርሶባቸዋል። ወታደሮች የሃይማኖት ቡድን መሪውን ጨምሮ 168 የሚሆኑ ሰዎችን በቁጥጥር ስር ሲያደርጉ ስለት ያላቸው መሳሪያዎችንም ይዘዋል። በማህበራዊ ሚዲያ የሚዘዋወሩ ያልተረጋገጡ ምስሎች ወታደሮች በደም የተሸፈኑ አስከሬኖችን ወደ መኪና ላይ ሲወረውሩ አሳይተዋል። ተቋርጦ የነበረውና ከዩክሬን ወደ ተቀረው ዓለም ይወጣ የነበረው እህል መልሶ እንዲቀጥል ለማስቻል ሩሲያ ለጥያቄዎቿ መልስ እንደምታገኝ ምንም ፍንጭ አይታይም ሲሉ የአገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ተናግረዋል። የምዕራቡ ዓለም የጣለባት ማዕቀብ የራሷን እህልና ማዳበሪያ ለዓለም ገበያ ማቅረብ እንዳትችል አድርጓል በሚል በጥቁር ባህር በኩል እህል ከዩክሬን ለተቀረው ዓለም እንዲደርስ ሲያደርግ ከቆየው ስምምነት ሩሲያ ባለፈው ዓመት ወጣለች። የጥቁር ባህሩን ስምምነት ካደራደረችው የቱርክ የውጭ ጉዳይ ሚኒስትር ጋር ከተነጋገሩ በኋላ ጋዜጣዊ መግለጫ የሰጡት ላቭሮቭ ጥያቄዎቿ ከተመለሱ ሩሲያ ወደ ስምምነቱ ነገውኑ መመለስ ትችላለች፣ ነገር ግን ያ እንደሚሆን የሚታይ ምልክት የለም ሲሉ ተናግረዋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በበኩላቸው ሩሲያ የራሷን እህልና ማዳበሪያ ለዓለም ገበያ ለማቅረብ ጠይቃለች፣ ጥያቄውም ተገቢ ነው፣ ይህን ጥያቄ መመለስ አስፈላጊ መሆኑንም አምነንበታል ብለዋል። በቱርክ ረዳትነት ተመድ አዲስ ሐሳብ ይዞ መቅረቡንና ይህም እህል መልሶ ከዩክሬን ለዓለም ገበያ እንዲቀርብ ያስችላል የሚል እምነት እንዳላቸው የቱርኩ የውጭ ጉዳይ ሚኒስትር ጨምረው ተናግረዋል። ችግሩ መፍትሄ እንዳያገኝ የምዕራቡ ዓለም እንቅፋት ሆኗል ሲሉ ላቭሮቭ ከሰዋል። የአሜሪካው ፕሬዝደንት ጆ ባይደን አስተዳደር በተለምዶ ለሉዓላዊ አገራት የሚሰጥ ወታደራዊ እርዳታ ለታይዋን እንዲሰጥ ትናንት ወስኗል። ውሳኔው ለተወካዮች ምክር ቤት መላኩን የሮይተርስ ዘገባ አመልክቷል። ሮይተርስ ተመልክቻለሁ ያለውና ለኮንግረስ የተላከው ማስታወሻ የአገሪቱ የውጭ ጉዳይ መስሪያ ቤት 80 ሚሊዮን ዶላር ወታደራዊ እርዳታ ለታይዋን እንደሚሰጥ አመልክቷል። የገንዘቡ የታይዋንን የመከላከል ብቃት ለማሳደግ፣ የባህር ኃይል ደህንነቷን ለማጠናከርና ለሌሎችም ወታደራዊ ተግባራት እንደሚውል ተጠቁሟል። የተወካዮች ምክር ቤቱ የሪፐብሊካን ፓርቲ የውጭ ጉዳይ ኮሚቴ ሊቀመንበር የሆኑት ማይክል ማኮል እንዳሉት የባይደን አስተዳደር በስተመጨረሻ ለታይዋን እርዳታ በማድረጉ ደስተኛ ነኝ ብለዋል። እርዳታው ታይዋን በቀጠናው ዲሞክራሲያዊ ኃይሎችን ለመጠበቅ የምታደርገውን ጥረት በማገዝ ረገድ ብቻ ሳይሆን ጠብ ጫሪ ካሉት የቻይና ኮሚኒስት ፓርቲ የሚመጣን ስጋት በመከላከል ብሔራዊ ደህንነትን ለማስጠበቅ ይረዳል ሲሉ ማኮል በመግለጫቸው አመልክተዋል። ታይዋንን እንደ ግዛቷ የምትቆጥረው ቤጂንግ ዋሽንግተን ከደሴቲቱ ጋር ኦፊሴላዊ ግንኙነት እንዳታደርግ ስታስጠነቅቅ ቆይታለች። አሜሪካ ከታይዋን ጋር ያላትን ማንኛውም ወታደራዊ ግንኙነት እንድታቆምም ስትጠይቅ ቆይታለች። በመጨረሻም ዛሬ በፈረንጆቹ ነሐሴ 31 አፍሪካዊ ዝርያ ያላቸው ሰዎች ዓለም አቀፍ ቀን ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቀኑን በማስመልከት ባወጡት መግለጫ በየዓመቱ በዚህ ቀን ዓለም በአንድ ላይ የአፍሪካውያንን ቅርስ፣ ብዝሃ ባህል እንዲሁም በዳያስፖራም ሆነ በአህጉሪቱ የሚገኙ አፍሪካውያን የሚያበረክቱትን አዎንታዊ ተጽዕኖ ያከብራል ብለዋል። ቀኑ በተጨማሪም የዘር መድሎን እና አፍሪካዊ ዝርያ ያላቸው ሰዎች የሚገጥማቸውን መገለል በተመለከተ ዓለም ግንዛቤ እንዲጨብጥ የሚደረግበት ነው ብለዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ አሉላ መልሳቸዋለሁ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ነሐሴ 25 2015 ነው ዕለቱ። የምሽቱ አስተናጋጃችሁ አሉላ ከበደ፣ የምስልና ድምፅ አቀናባሪያችን ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናቸው። እስከ ምሽቱ 4 ሰዓት ዝግጅታችን ይቀጥላል። በቅድሚያም የዕለቱን አብይ ርዕስ የዕለቱ አብይ ርዕስ በመግቢያ ያስተዋወቅኩት ነው። ወደ አማራ ክልል ይወስደናል። የአማራ ክልል ከተሞችን አንጻራዊ ሰላም የሚያደፈርስ የግጭት ስጋት አለ ሲሉ ነዋሪዎች የተናገሩበት ነው። የአሜሪካ ድምፅ ያነጋገራቸው በምስራቅ ጎጃም ዞን የደብረ ማርቆስ፣ በምዕራብ ጎጃም ዞን የፍኖተ ሰላምና አዴት፣ እንዲሁም በደቡብ ጎንደር ዞን የደብረ ታቦር ከተማ ነዋሪዎች ፋኖን ትደግፋላችሁ እየተባለ በተለይ ወጣቱን የማሰርና የማዋከብ ድርጊቱ ግጭቱን ዳግም ሊያስነሳ ይችላል ሲሉ ያደረባቸውን ስጋት ገልጠዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ከትላንት በስቲያ ማክሰኞ ባወጣው ጋዜጣዊ መግለጫ ሁሉም ወገኖች ግድያን፣ የመብቶች ጥሰትንና ጥቃቶችን እንዲያቅሙ ሲል ጠይቋል። ቅሬታዎች በውይይትና በፖለቲካ ሂደት እንዲፈቱም አሳስቧል። አስቴር ምስጋናው ዝርዝሩን ይዛለች።
በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች የተኩስ ልውውጥ ውስጥ ከቆዩ የአማራ ክልል አንዳንድ ዋና ዋና ከተሞች መካከል የደቡብ ጎንደር ዞን ዋና ከተማ ደብረታቦር ትላንትና ዛሬ በአንጻራዊ ሰላም ውስጥ ውላ እንዳደረች ስሜ እንዳይጠቀስ ያሉ አንድ አስተያየት ሰጪ ነግረውናል።
ትላንትና በጣም ከፍተኛ ኃይል ከባህር ዳር ከጎንደርም ተገውፋል። ከዛ ደግሞ እናት ወረዳ ትናንት 7 ሰዓት ምናምን አካባቢ ተነስተው ወደ ተወሪ መቶ አካባቢዎች ነበሩ። ፋኖ ታጣቂዎች ጋር ተገናኙ። የተኩስ ልውውጥ ነበር። ከተማውን የተረጋጋ ነው። የተኩስ ልውውጥ የለም። አሰሳ ብቻ ነው ያለው። በደብረ ታቦር ከተማውን በየቤቱ እየዞሩ መሳሪያ ያለው ይሄ ፋኖ ደጋፊ ነው ይሄ ምንድን ነው የሚል ያው ጠቋሚዎች አሉ። በጠቋሚዎች አማካኝነት በዛ ነው የሚንቀሳቀሱ እንጂ ተኩስ ምናምንም የለም። ያው የተጠቆሙትን ብቻ ሰዎች መሳሪያ ማስወረድ ምናምን ፍተሻ ነው እንጂ ሌላ እንትን የለም። ከተማው ያው ደብዘብ ያለ ቢሆንም እንቅስቃሴ አለ። የከተማ አስተዳደሩ ወደ ቢሮ ግቡ ብሎ አስገድቷል። ይገቡ አሉ አንዳንዱ። የምግብ ድርጅቶች ግን ብዙም የተከሰቱ አድርግም አልፎ አልፎ እነዚህ ምግብ ቤቶች ምናምን ካልሆነ ሌላው ብዙም የተከሰተ አይደለም። ትራንስፖርት ከቦረታ ደብረ ታቦር አለ። ውስጡ ግን ከተማ ግን ባጃጅ ነው እንግዲህ የታክሲ አገልግሎት የሚሰጥ ባጃጅም ሞተር ሳይክል እና ባጃጅ እሱ ተከልክሏል። ጸጥ ያለ ነው። በእግር ብቻ ነው የሚጓዘው። ከወረታ ወደ ደብረ ታቦር ከገይንትም ግን እስከ ትናንት ይንቀሳቀስ ነበር። ዛሬ ከገይንት ያለው ጋፕ ነው። ውስጥ ላይ ያለ የታክሲ አገልግሎት ግን የለም።
እኒሁ አስተያየት ሰጪ አክለውም የመንግስት የጸጥታ ኃይሎች ወደ የወረዳዎች እየወረዱ ከመሆኑ ጋር ተያይዞ ግጭቶች እንዳሉ እንደሰሙ ይናገራሉ። የተባበሩት መንግስታት ድርጅት የመብቶች ጥሰት ተመራማሪዎችን ጠቅሶ ባለፈው ማክሰኞ በሰጠው ጋዜጣዊ መግለጫ በአማራ ክልል ከሐምሌ ወር ጀምሮ በተቀሰቀሰውና በበርካታ አካባቢዎች በተስፋፋው ግጭት በትንሹ 183 ሰዎች ህይወት እንዳለፈ መግለጹ ይታወሳል። በምዕራብ ጎንደር ዞን በፍኖተ ሰላምና ባዴት ከተሞች በዛሬው ዕለት ጸጥ ረጭ ያለ የጸጥታ ድባብ መኖሩን የተናገረው ስሙ በሚስጥር እንዲያዝ የጠየቀን የፍኖተ ሰላም ከተማ ነዋሪ ውሎውን እንዲህ ገልጾልናል።
ትናንትና ምንም ሱቆችም ባንኮችም አልተከፈቱም ነበረ። ትናንትና ፋኖችን በመፍራት ነው የሚሉም አሉ። ኖርማል ዝም ብሎም ያው ባለፈው በድሮም ጥቃትን በተነሳ ህብረተሰብ አልከፍትም ብሎ ነበረ። ከዛ ከታጠቁ ኃይሎች የመጣ ወሬ ነው ተብሎ ዛሬ ባታችሁ ክፈቱ ተብሎ ትናንትና ምሽት ጀምሮ ሲነገር ካመሸ በኋላ ዛሬ የተወሰነ የባጃጅ እንቅስቃሴ እና የባንኮች ተከፍተዋል። አልፎ አልፎ ደግሞ ከተማው ላይ የተወሰኑ ሆቴሎች ተከፍተዋል። ዛሬ የተኩስ ድምጽ የለም እዚህ ከተማው ላይ። ከትናንትና ጠዋት ጀምሮም መከላከያዎች ያን ያክል እዚህ ጋር የሚያደርጉት ነገርም የለም። በፓትሮል ብቻ ይተላለፋሉ። አድማ በታኝ ሽጋፍ ነው እንጂ ከተማው ውስጥ ላይ አሁን የሉም። እስከ ትናንትና ጠዋት ድረስ እንደዛ ፍርን ከሚባለው አካባቢ ላይ እንደ ስጋት የያዙት ሰፈር ይመስለኛል ዘፍኖ ሰላም ውስጥ ነው። እዛ አካባቢ ነበረ ወጣቱንም ሲያዩ እየተሯሯጡ የሚይዙና የሚያስሩ የነበረ። ትናንትና ከሰዓት ጀምሮና ዛሬ ግን ምንም ነገር የለም። ጸጥ ያለ እንቅስቃሴ ነው ያለ። ግን በጣም ብዛት ያላቸው ወጣቶች እና ከዚህ በፊትም ለፋኖ ሎጂስቲክ ታቀርባላችሁ የተባሉት ግለሰቦች በስር ላይ እንዳሉ አይቻለሁኝ።
ይሄው አስተያየት ሰጪ ዛሬ ካነጋገርነው ከቆይታ በኋላ ከቀኑ 9 ሰዓት ወዲህ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ እንደተጀመረ ነግሮናል።
አሁን ሩጫ እየተዘየ ባጃጁ ምንም እየቆመ ሩጫ ወጣው አስፋልት አካባቢ ነበር። እዛ ፍኖ ሰላም መውጫ ላይ ያለ አንድ የሁለት ኪሎ ሜትር ልዩነት ማለት ነው። አንድ የሁለት ኪሎ ሜትር ልዩነት ነው ከከተማ። አሁን ነው በደቂቃ ጀምሮ ምናምን ይሄ ሞርታር ዲሽካ የሚሉት ተኩስ ነው ያለ። እንደባለፈው የ23 ምናምን ድምፅ አይደለም፣ የዛ ድምፅ ነው ያለው። የሞርታር ምናምን ነው የሚሉት ነው።
መለሰኛ ማለት ነው።
መለሰኛ ሩጫ ላይ ነን ሁሉም ወደ መግባት።
በሌላ በኩል ትላንትና እና ከትላንትና በስቲያ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከለ የሰነበተው የተኩስ ልውውጥ በዛሬው ዕለት ጋብ ቢልም ግጭቱ ዳግም ሊቀሰቀስ ይችላል ብለው እንደሚሰጉ ያነጋገርናቸው የአዲስ ከተማ ነዋሪ ገልጸውልናል። በምስራቅ ጎጃም ዞን ከባህር ዳር ከተማ 42 ኪሎ ሜትር ርቀት ላይ በመትገኘውና ስማቸውን በሚስጥር እንድንይዝ የጠየቁን የከተማዋ ነዋሪ
ሁኔታ አሁን ላይ ጸጥ ያለ ነገር ነው ማለት እንደ ትናንትናው ተኩስም የለም፣ የተከፈተ መንገድም የለም፣ ግጥሚያም የለም። አዲስ ከተማው ላይ ያለው መረጃ ትናንትና ጠዋት አካባቢ ጀምሮ ነው ውጊያ የነበረ። ጠዋት ከዚህ ከምላጭ ወር ጀምሮ ወደ ክልልት አካባቢ ውጊያ ነበረ። ከአዴት ቢያንስ 6-5 ኪሎ ሜትር አካባቢ እነሷን የተወሰነ ተመቷል።
በምስራቅ ጎጃም ዞን በደብረ ማርቆስ ከተማ ያለው ድባብ ሰላማዊ ቢመስልም የመንግስት የጸጥታ ኃይሎች በወጣቶች ላይ እየፈጸሙት ነው የተባለው ወከባ ውስጥ ውስጡን ውጥረት እንዳሰፈነ ስማቸውን እንዳንጠቅስ የጠየቁን የከተማዋ ነዋሪ ገልጸውልናል። በጉዳዩ ዙሪያ ከአማራ ክልል መንግስት መልስ ለማግኘት ያደረግነው ጥረት በመዋቅር ለውጥ ምክንያት ባለስልጣናትን ማግኘት አልቻልንም። ከፌደራል መንግስት ኮሙኒኬሽን ባለስልጣን መረጃ ለማግኘት ያደረግነው ጥረት ደግሞ አልተሳካም። የመንግስት ባለፈው ሐምሌ 28 ቀን እስከ 6 ወራት ሊቆይ የሚችል የአስቸኳይ ጊዜ አዋጅ ማወጁን ያሳወቀው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር አዋጁ ለባለስልጣናቱ ተጠርጣሪዎችን ያለ ፍርድ ቤት ትዕዛዝ ለመያዝ፣ የሰዓት እላፊ ገደብ ለመጣልና ህዝባዊ ስብሰባዎችን ለመከላከል ሰፊ ስልጣን እንደሰጣቸው የቢሮው ቃል አቀባይ ማርታ ሁርታዶ ከትናንት በስቲያ ማክሰኞ ለጋዜጠኞች በሰጡት መግለጫ መናገራቸው ይታወሳል። ሁርታዶ በአስቸኳይ አዋጁ ስር ከ1000 በላይ ሰዎች እንደታሰሩ የሚያሳይ መረጃዎች እንደደረሳቸው አመልክተው ከታሰሩት ውስጥ አብዛኞቹ የፋኖ ደጋፊዎች ናቸው ተብለው የተጠረጠሩ ወጣቶች ናቸው ሲሉ አብራርተዋል። ቃል አቀባዩ አክለውም ከነሐሴ ወር መጀመሪያ አንስቶ በጅምላ የቤት ለቤት ፍተሻ እየተካሄደ ነው። በመሆኑም ባለስልጣናቱ የጅምላ ስራትን እንዲያቆሙ፣ ማንኛውም ነጻነትን የመንፈግ ተግባር በፍርድ ቤት እንዲታይና በዘፈቀደ የታሰሩት እንዲፈቱ እንጠይቃለን ሲሉ ጥሪያቸውን አቅርበዋል። የግጭቱ ተሳታፊዎችም ግድያን፣ የመብት ጥሰቶችንና ጥቃቶችን እንዲያቆሙም መጠየቃቸው ይታወሳል። ይህ በእንዲህ እንዳለ አዲሱ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ አዲስ ካቋቋሙት ካቢኔያቸው ጋራ በዛሬው ዕለት በተለያዩ አጀንዳዎች ዙሪያ ውይይት እንዳካሄዱ የክልሉ ብዙሃን መገናኛ ዘግቧል። የክልሉ የልማትና የመልካም አስተዳደር ተግባራት እንዲሁም የ2016 ዓመተ ምህረት የበጀት ረቂቅ ከውይይት አጀንዳዎች ውስጥ እንደሚገኙ ተመልክቷል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ በተከታዩ ርዕስ ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በአርባ ምንጭ ዙሪያ ወረዳ ግጭት የታሰሩ ሰዎች ፍርድ ቤት አልቀረቡም ሲሉ ቤተሰቦቻቸው አመለከቱ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ሻራ ቀበሌ ከተፈጠረ ግጭትና ግድያ ጋር በተያያዘ ተጠርጥረው የታሰሩ ሰዎች ፍርድ ቤት ሳይቀርቡ ሳምንት አለፋቸው ሲሉ ነው ቤተሰቦቻቸው ለአሜሪካ ድምጽ የገለጡት። የጋሞ ዞን ፖሊስ መምሪያ አዛዥ ኮማንደር ደግፌ ደበላ በበኩላቸው ታሳሪዎቹ በከባድ ወንጀል እንደተጠረጠሩና አብዛኞቹም በምርመራ ላይ መሆናቸውን ነው የተናገሩት። የተጠርጣሪዎቹ የተወሰኑት ፍርድ ቤት እንደቀረቡን በመጥቀስ እስረኞቹ ቤተሰቦች ቅሬታ አጣጥለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
የሻራ ቀበሌ አሁን ከመትገኝበት ከ40 ምንጭ ዙሪያ ወረዳ አስተዳደር ስር ወጣ ከ40 ምንጭ ከተማ አስተዳደር ጋር ንትዋይደ የተወሰነ ውሳኔ ተከትሎ የተከሰከሰውና የተስፋፋውን ተቃውሞ ተከትሎ ካለፈው ሳምንት ሐሙስ ናሲያ 18 ቀን 2015 ዓመተ ምህረት ጀምሮ የታሰሩ ሰዎች ፍርድ ቤት አለመቅረባቸውን ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ ጠየቁ ነዋሪ ተናግሯል።
በራሳቸው ይፈታሉ በራሳቸው ያስራሉ ማን ይመጣየቀ የለም ፍርድ ቤት የሚቀርበ ሰው የለም።
የሻራ ቀበሌን እንዲያስተዳድሩ የተሾሙ ግለሰቦች ወደ ከተማው እንዳይገቡ በተቃውሞ ነዋሪዎችና በመንግስት የጸጥታ ኃይሎች መካከል በተፈጠረ ግጭት ሰዎች እንደተገደሉና እንደቆሰሉ ባለፈው ሳምንት ነዋሪዎችና የአርባ ምንጭ ሆስፒታል ምንጮችን ጠቅሰን መዘገባችን ታውሳል። ስማቸው እንዳይጠቀስ ጠየቁን እኚህ ግለሰብ ከታሰሩት ውስጥ የተወሰኑ ሰዎች መለቀቃቸውን ገልጿል።
ከ200 በላይ ታስሮ 47 ተፈቷል። ትላንትና የተወሰነ ወጣት ነክ ነገር የሆኑ ታስሯሉ። ያው ነገሮቹ ሁሉም አፈና ስለሆነ የኛም የሆነ ጥያቄ የሆነ ስራ እየሰሩ ስላለ የኛን ህዝብ አሁን አልፎ ሴት ጠንካራ የሆነችን ሴቶችንም ጭምር እናስራለን ብሎ ስለሚሉ እኔም ተደብቄ ነው ያለው።
የጋሞ ዞን ፖሊስ መምሪያ አዛዥ ኮማንደር ደግፈ ደበላም በህገወጥ አድራጎት የተጠረጠሩ ግለሰቦችን ለመያዝ ይደረግ ነበር ባሉት ጥረት በመንግስት የጸጥታ ኃይሎች ላይ ተኩስ ከፈቱ ካሏቸው ውስጥ ሰባቱ ሲገደሉ ሌሎቹ መታሰራቸውን ይናገራሉ።
ቀበሌው ላይ ያሉ ሰዎች ቀበሌው ነው ዙሪያ ከቦምብ ምሽግ ሰርቷል። ጸጥታ ኃይሉ ከዛ አባሮ አውጥቷል። የፖሊስ ልብስ ሚሊተሪ ቀዷል። ፖሊስ መኝታቸው ሻንጣቸው በሙሉ አጥፍቶ አቃጥሏል። እንደና ድጋሜ የመጨረሻ አሁን ጥሎ ግጭት የተፈጠረው ጊዜ መሳሪያ ሊቀሙም እንደመጡ መጭግጭ ተነሳ ተፈጠ መንገድ ተዘጋ ድንጋይ ውራ ጀመረ። ማታ ሐሙስ ዕለት በ18 ማለት ነው ምሽት እንግዲህ ቀበሌውን መንግስት መያዝ አለበት ቀበሌውን መረከብ አለበት ምን ሲያስ ጸጥታ ኃይል ላይ ቶክስ ግጥ ማሳሩት አለ ማለት ያው አጥፋ ለመመለስ ሲባል የዚህ ኃይሉ ኃይል ራሱን ለመከላከል ተኩሷል። በተኮሱም ሰው ሞቷል።
በአጠቃላይ ስንት ሰው ነው የሞተው?
እኛ ምናውቀው 7 ሰው ሞቷል።
የታሰሩ ሰዎች አሉ። ፍርድ ቤት አልቀረቡም ብሎ ነው ቤተሰቦቻቸውና የከተማው ነዋሪዎች የሚናገሩትና በኢትዮጵያ ህገ መንግስት ደግሞ አንድ ሰው ከተያዘ በፖሊስ በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት። እንደዚህ አልሆነም። ለምንድን ነው ያየነው? ኮማንደር፣
ወንጀል ከባድ ወንጀል ነው። 48 ሰዓት ፖሊስ ያጣራ ለፍርድ ቤት መቅረብ እንዳለው ትክክል ነው፣ ግን ማጣራት ያለ ነው ነገር ሁኔታው ከበድ ያለ ነገር ስለሆነ ነው። ግን ህገ መንግስታችን ስርዓት 48 ሰዓት በላይ ታፈ ቢመት ቢተቀመጥ ቢላለን ትክክል ነው። ነገር ግን ሁኔታዎች አሳሳቢ ናቸው። ስለዚህ ፍርድ መቅረብ አግባብነት ነው። ግን አሁን ፍርድ ቤት ማያዳ ያላቀረበ ከሆነ እኛ ቼክ እናደርጋለን።
ያነጋገርናቸው የቀበሌ ነዋሪዋም በአርባ ምንጭ ዙሪያ ወረዳ ስር የምትገኘው ሻራ ቀበሌም ወደ አርባ ምንጭ ከተማ አስተዳደር እንድትካለል በተወሰነ ውሳኔ ላይ ከህዝብ ጋር ውይይት ተደርጎ መተማመን ላይ ሳይደረስ አዲስ ተሾመዋል የተባሉ አመራሮች ቀበሌውን ለመረከብ በፖሊስ ታጅበው መምጣታቸው ለግጭቱ መፈጠር ምክንያት መሆኑን ይናገራሉ። ግጭቱን ያባባሰው ደግሞ በመንግስት የጸጥታ ኃይሎች የተወሰደ እርምጃ ነው ሲሉ ይከራከራሉ። ኮማንደር ደግፈ ግን የታሰሩት ሰዎች በህገ ወጥ ተግባር ላይ በመሰማራታቸው ተጠርጥረው በመሆኑ ጉዳያቸው የሚታየው በህግ አግባብ ነው የሚል ምላሽ ሰጥተዋል። እስረኞቹ ከቤታቸው ተይዘው መታሰራቸውና ቤተሰብ እንዳይጠይቋቸው መከልከሉን ሌላ አስተያየት ሰጭ አስረድቷል።
እያደኑ ነው ሰዎችን ካሉበት ቦታ ሁሉ ልጆችን እያደኑ እያመጡ እየደበደቡ እያመጡ እያስገቡ ነው ያሉት። ማንንም አያስተጉም። ፖሊስ እዛ ያለው ደግሞ ማንንም አያስተጋም። ምግብ ውሃ ይዞ ሄደውንም በሪከርድ ነው የሚቀበል ተላላፊ አለ በሱ በኩል ብቻ ነው የሚሰጠው። ከዛ ውጭ ምንም አይነት ሰው እኮ አቅርቦም አያነጋግሩም። ከባድ ኢሰብአዊ ድርጊት ነው አሁን እየተደረገ ያለው። አርሶ አደር ነው። አንድ መሳሪያ የታጠቀ ሰው የለም። ለራሱ እርሻ ግብርና የሚሰራ ህብረተሰብ ነው። ግን ይህ ደባ ዛሬ ሳምንት ነው፣ እንደ ሰባተኛ ቀን ነው ዛሬ።
የቀበሌው ነዋሪዎች አሁንም ሰው የተፈለገ መታሰሩ መቀጠሉን ተናግረው መደበኛ እንቅስቃሴ መገደቡን ገልጿል።
ማንም ለምን እንደሚታሰር ሰው የራሱን አያውቅም። በቃ አጠቃላይ ወጣት ሰዶ ጫካ ላይ ነው ያለው። እናቶችም ተደብቆ ሁሉም አሉ። ችግሩ ምን እንደሆነም አይታወቅም። ጮኸን ወደ ላይም ብንጮህም ማንም ሰሚ አካል ስለሌለን፣ እዚህም ያለው ሰሚ አካል የለም፣ እላይም ያለው ሰሚ አካል ስለሌለ እኛ ወደ እግዚአብሔር ብቻ አሁን ተንበርክፌን እየጸለን ያለ ነው።
ስለዚህ የጠየቁት ኮማንደር ደግፌ 90 ሰዎች የፍርድ ቤት ትእዛዝ ወጥቶባቸው እየተፈለጉ ናቸው ይላሉም።
ከስድስት ወር በላይ ማለት ነው ሲቀሰቀሱ የነበሩት። እንደውም ሻራ ቀበሌ ላይ ሻራ ወደ ከተማ ከገባን ደም ይፈሳል እያሉ ሲዝቱ ወጣቱን ሲያነሳሱ ኢሞታልን ሲሉ የነበሩ ሰዎች 90 ሰዎች በፍርድ ቤት ትእዛዝ የወጡ ትእዛዝ አለ፣ ማዘዣ አለ። ማዘዣ መሰረት አሁንም ሰዎች እየተያዙ ነው።
በግጭቱም በመንግስት የጸጥታ ኃይሎች ላይ ጥቃት በመከፈቱ በተወሰደው እርምጃ 7 ሰዎች መገደላቸውና 4 ሰዎች መቁሰላቸውን ኮማንደር ደግፍ የተናገሩ ሲሆን የቀበሌዋ ነዋሪዎችና አንድ የሆስፒታል ምንጭ 12 ሰዎች መገደላቸውና ከ15 በላይ ሰዎች መቁሰላቸውን ተናግረው ባለፈው ቅዳሜ ቀን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጊዮስ ሐዋሳም።
የ
ዮናታንን አመስግኝ ከ48 ዓመታት በኋላ ቻንስለር ወደ ተሾመለት አዲስ አበባ ዩኒቨርሲቲ ጉዳይን ይሻገረ። በአገሪቱ የመጀመሪያው ራስ ገዝ ዩኒቨርሲቲ ለሆነው ለዚሁ አንጋፋ ዩኒቨርሲቲ አዲስ የሥራ አመራር ቦርድም ተሰይሞለታል። የዩኒቨርሲቲው አዲስ ቻንስለር ሆነው በጠቅላይ ሚኒስትሩ የተሾሙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ትምህርት ለትውልድ በተሰኘው ንቅናቄ በአጭር ጊዜ ውስጥ ከ2 ቢሊዮን ብር በላይ እንደተሰበሰበም አስታውቀዋል። መለስካቸው አማን የተከታተለው።
የከፍተኛ ትምህርት ተቋማት የአካዳሚክ ነጻነት እንዲረጋገጥ ከፖለቲካዊም ሆነ ከአስተዳደራዊ ጣልቃ ገብነት ነጻ ሆነው የመማር ማስተማርና የምርምር ሥራዎችን በላቀ መልኩ መፈጸም እንዲያስችላቸው የወጣውን አዋጅና ከአንድ ወር በፊት በሚኒስትሮች ምክር ቤት ደንብ መሠረት የአዲስ አበባ ዩኒቨርሲቲ የመጀመሪያው ራስ ገዝ ዩኒቨርሲቲ መሆኑን ሚኒስቴር መስሪያ ቤቱ ያሰራጨው የጽሑፍ መግለጫ ይናገራል። መግለጫው አክሎም ጠቅላይ ሚኒስትር አብይ አህመድ ለዚህ ዩኒቨርሲቲ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትር ከ48 ዓመታት ወዲህ የመጀመሪያው ቻንስለር እንዲሆኑ ሾመዋቸዋል። አዲሱ ቻንስለር ፕሮፌሰር ብርሃኑ ነጋ በዩኒቨርሲቲው እየተካሄዱ ይገኛሉ ያሏቸውን ለውጦችም ለጋዜጠኞች አብራርተዋል።
በአዲሱ አዋጅ መሰረት ዩኒቨርሲቲውን ዋና ኃላፊነት የሚረከበው ቦርድ ነው። ቦርዱ በትላንትናው ዕለት ፎርማሊ ተቋቁሞ ስራ ጀምሯል። አዲስ አበባ ዩኒቨርሲቲ አዲሱ የራስ ገዝ አስተዳደሩ ቦርድ የዛ ቦርድ ሊቀመንበር ወይዘሪት ፍሬህይወት ታምሩ የኢትዮጵያ ቴሌኮም ዋና ስራ አስኪያጅ ሆናለች። ከዛ በተጨማሪ 8 ሌሎች የቦርድ አባላት ተጨምረዋል። በተቻለ መጠን ቦርዱ የተቋቋመው ዩኒቨርሲቲው ራስ ገዝ ሲሆን የሚያስፈልገው ስኪሎች አሏቸው ሰዎች ከዩኒቨርሲቲውም ከውጪም ሆኖ ነው የተቋቋመው። ይሄ ፎርማሊ ስራውን ጀምሯል። የበፊቱ ቦርድ ከትላንት ወዲያ ፎርማሊ ከምስጋና ጋር ተሰናብቷል።
አዲስ አበባ ዩኒቨርሲቲ የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ እንደገና ከተዋቀረ ጀምሮ ሙሉ በሙሉ ለውጡን ተግባራዊ ለማድረግ እስከ 2 ዓመት ሊፈጅ እንደሚችልም ፕሮፌሰር ብርሃኑ ነጋ ተናግረዋል። ይህንን ሂደትና የዩኒቨርሲቲውን የዕለት ከዕለት ተግባራት ለመምራት አዲስ ተጠዋቂ ፕሬዚዳንት መመደቡንም ገልጸዋል።
ይህን የሽግግሩን ሂደት ከዚህ ከአንድ ዓመት እስከ 2 ዓመት ይፈጃል ተብሎ የሚጠበቀውን የሽግግር ሂደት ከዛ ያው ዩኒቨርሲቲው በለተቀን ስራ እንትን እያደረገ የሪፎርም ስራዎቹንም አብሮ የሚያካሄድበት ሁኔታ ስላለ ይህንን ሪፎርም በተሻለ መንገድ ለማስኬድ በሪፎርሙ ጊዜ ተጠባባቂ ፕሬዚዳንት ተሹሟል። ትምህርት ሚኒስቴር ሚኒስትር ዴታ የነበሩት ዶክተር ሳሙኤል ክፍሌ የዩኒቨርሲቲው ተጠባባቂ ፕሬዚዳንት ሆነዋል ከዛሬ ጀምሮ። ከከፍተኛ ትምህርት ጋር በተያያዘ እዚህ ጋ ነው የደረስነው። እሱ ፕሬዚዳንት ከዩኒቨርሲቲው ውስጥ ቲማቸውን አቋቁመው የለውጡን ሂደት በቃ ዳር እስከሚደርስና አዲስ ምርጫ ተደርጎ እንትን እስከሚል ድረስ በኃላፊነት ይመሩታል ማለት ነው።
በበላይነት የቦርዱን አመራር የያዙት የመንግስት ባለስልጣናት እና ተሿሚዎች እስከሆኑ ድረስ ራስ ገዝ ዩኒቨርሲቲዎች እንዴት ከመንግስት የተለያዩ ተጽዕኖዎች ነጻ ሊሆኑ ይችላሉ ለሚለው የጋዜጠኛ ጥያቄም ፕሮፌሰር ብርሃኑ በምላሻቸው ከቦርድ አባላቱ አብዛኞቹ የመንግስት ተሿሚዎች ወይንም ባለስልጣናት እንዳልሆኑ ገልጸው የሚከተለውን ብለዋል።
መንግስት በተቻለ መጠን ቀስ እያለ ራሱን ማውጣት ነው የሚፈልገው፣ ይዞ መቆየት የሚፈልገው ነገር አይደለም። ግን ይሄንን ሪፎርም እንትን ስናደርግ የነበርንም ሰዎች መጀመሪያ ዝም ብሎ ቢለቀቅ አቅም ከሌለውና በራስህ ሄድበት ቢባል 2 አደጋ አለ። አንደኛው ገንዘብ እያነሰው በሚሄድ ጊዜ ገንዘብ ለማግኘት ብሎ ደንበኛ በቲዩሽን እንትን የሚሰራ ይሄ ማህበረሰብ ውስጥ ያለው ፍርሃት ድሃው ሊማር የማይችልበት ሁኔታ ሊፈጠር ይችላል እና የተወሰነ አገዝ ይፈልጋል። በደንብ በሁለት እግሩ ቆሞ ከፌርነስ ጋር የተያያዙ ነገሮችን መሸከብ የሚችልበት ደረጃ ላይ ለማድረስ። ሁለተኛው ግን ቅድም ያልኩ ነው። ገና በመንግስት ስትራክቸር ውስጥ ያሉ መስሪያ ቤቶች እንደ ገንዘብ ሚኒስቴር እንደ ምናምን መሳሰሉ የሚያግዙት ገና ብዙ ነገር አለ። በሁለት እግሩ በደንብ ቆሞ እነኛ ህጎች በደንብ እንትን ሶ እስከዛ ድረስ ብቻ ነው እንጂ ለዚህ ነው ፕሪንሲፕሉ ላይ እናተኩር ያልነው። በጣም ኢምፖርታንት የሆነ ፕሪንሲፕል ከመንግስት ነፃ መውጣት ሳይሆን ነፃ የሆኑ ሰዎች ከመንግስት ብቻ አይደለም በነገራችን ላይ ከትራዲሽንም ነፃ መውጣት አለባቸው። እየፈሩ ወደ ኋላ እያዩ ሰው ምን ይለናል እያሉ ምናምን እንደዚህ እያሉ አይደለም። ማሰብ የሚችል ሰዎች መፍጠር ካለብን አንድ ማህበረሰቡን የሚመሩ እነኛ ሰዎች ያለምንም ፍርሃት በነፃነት የሚያስቡ ወሬ ሰው ጫጫታ ሰምቶ በጫጫታ አብሮ የሚጫጩ ሰዎች እንዲሆኑ አንፈልግም። ቁጭ ብለው በሁለት እግራቸው ቆመው ዕውቀትና አውነትን ብቻ የሚፈልጉ ሰዎች እንዲሆኑ እንፈልጋለን።
በትምህርቱ ዘርፍ ለሚደረገው አጠቃላይ ለውጥ የትምህርት መሰረተ ልማቶችን በማስፋፋትና በማጠናከር በኩል አመርቂ እንቅስቃሴ የተደረገ እንደሆነም የትምህርት ሚኒስትሩ ገልጸዋል። ትምህርት ለትውልድ በተሰኘው ንቅናቄም ተጨባጭ ለውጥ እየታየ መሆኑን ሚኒስትሩ አስታውቀዋል።
ሌላው በዚህ ዓመት የተደረገው ይሄ ትምህርት ቤቶችን መሰረተ ልማት የማሻሻል ስራ ነው። በዚህ አንድ ወር ተኩል ጊዜ ውስጥ እያየን ያለነው እንቅስቃሴ በማህበረሰቡ ውስጥ ሪሊ በእውነት በጣም የሚያስገርም ነው። በጣም ብዙ ትምህርት ቤቶች ላይ እንቅስቃሴ ተጀምሯል። አይ ቲንክ ባለፈው ግምታችን ወደ ከሁለት ቢሊዮን ብር የሚጠጋ ገንዘብ ማህበረሰቡ አሰባስቧል እነኝን ትምህርት ቤቶችን ለማድረግ። ያውም ገና ብዙ አልተጀመረም፣ ግን እንቅስቃሴው ከዞን ወርዶ ወደ ወረዳ ሌቭል የደረሰ። ከክልል ትንሽ ልዩነቶች አሉ። አንዳንዶቹ ቀድሞ የጀመሩ አሉ። እንደ አማራ ክልል አይነት በዚህ በግጭቱ ምክንያት ትንሽ የተቆጠታለ ዘን ሆፕፉሊ እነሱም እየጨመሩ ይሄዳሉ።
አያሌ ጉድለቶች ያሉበትን የሀገሪቱን የትምህርት ስርዓት ለማሻሻል የተለያዩ ጥረቶች እየተደረጉ እንደሆነና መልካም ፍሬዎችም እየታዩ እንደሚገኙ የተናገሩት ሚኒስትር ብርሃኑ በአጠቃላይ ጠንካራና ዘላቂ ለውጥ ለማምጣት በቂ ጊዜ እንደሚጠይቅ አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ደግሞ የሚሽጋን ከተማ ነዋሪዎችን ወደ ከፋፈለው የቻይና የፋብሪካ ግንባታ ጉዳይ እናልፋለን። ጎሽን በኤሌክትሪክ ኃይል የሚነዱ መኪናዎች ባትሪ የሚያመርት የቻይና ኩባንያ የዩናይትድ ስቴትስ ቅርንጫፍ ነው። በኩባንያው ሚሽጋን ክፍለ ግዛት በሚገኝ ገጠራማ የግብርና አካባቢ ፋብሪካ ሊገነባ እቅድ ያወጣል። የፋብሪካው ግንባታ የአካባቢ ደህንነትን ጨምሮ በተለያዩ ጉዳዮች በተነሱ ስጋቶች ታዲያ ነዋሪዎቹን ከፋፍሏቸዋል። የአሜሪካ ድምጿ ካሮሊን ካላ ከሚሽጋን ግሪን ቻርተር ታውንሺፕ ያጠናቀረችውን ሪፖርት ዝርዝሩን ይዟል። ቆንጅት ታየ እንደሚከተለው ታቀርበዋለች።
የቻይና ኩባንያዎች ለበርካታ አስርት ዓመታት ሚሽጋን ክፍለ ግዛት ውስጥ በተለይ በመኪና ኢንዱስትሪው ዘርፍ ፋብሪካዎች ከፍተው ሲሰሩ ኖረዋል። የሚሽጋን የኢኮኖሚ ልማት ኮርፖሬሽን እንደሚለውም የቻይና ፋብሪካዎች በግዛቲቱ ውስጥ በብዙ ቢሊዮን ዶላር የሚቆጠር ገንዘብ እያንቀሳቀሱ ነው፣ ለብዙ ሺህ ሰዎችም የሥራ ዕድል ፈጥረዋል። አሁን ደግሞ ጎሽን የተባለው የቻይናው የተራቀቀ ቴክኖሎጂ ኩባንያ ሚሽጋን ግሪን ቻርተር ታውንሺፕ የተባለ ከተማ ውስጥ ሊከፍት ያቀደው በኤሌክትሪክ ኃይል የሚነዱ ተሽከርካሪዎች ባትሪ ማምረቻ ብዙ የሥራ ዕድል የሚፈጥር በመሆኑ ይህንን ያህል ውዝግብ ያመጣል ተብሎ አልተጠበቀም ነበር። ይሁን እንጂ በዩናይትድ ስቴትስ እና በቤጂንግ መካከል ውጥረቱ እየተባባሰ መሄዱንና በቅርቡም የቻይና የስለላ በሉን ዩናይትድ ስቴትስ ሰማይ ላይ ተመትቶ መውደቁን ተከትሎ የቻይና ፋብሪካ እንዲከፈት የተደረገው ስምምነት እንዲፈረስ እናደርጋለን ብለው በርካታ ሰዎች ተነስተዋል። ጄሰን ክሩዝ የግሪን ቻርተር ነዋሪ ናቸው። ቻይና በአቅራቢያችን ሲካሄድ የነበረ የዩናይትድ ስቴትስ ኃይሎች ወታደራዊ ስልጠናን መሰለሏ በጣም ረብሾኛል ይላሉ።
እዚሁ አጠገባችን 160 ኪሎ ሜትሮች የማይሞላ ርቀት ላይ ወታደራዊ ማሰልጠኛ ካምፕ አለ። በአሁኑ ወቅት የታይዋንን ወታደሮች በማሰልጠን ላይ እንገኛለን። እሱን በጣም በቀላሉ ሊያገኙት ይችላሉ ማለት ነው።
ቻይና የባህር ጠረፏ ላይ ያለችውን ራስ ገዟን ታይዋንን የራሴ ግዛት ነች እያለች ነው። ያ ኬሊ ኬሽዌንን ያስፈራቸዋል። እሱ ብቻ ግን አይደለም።
አንዱ ስጋት የአካባቢ ደህንነትን የሚመለከተው ነው። ሌላው ደግሞ ከቻይና ኮሚኒስት ፓርቲ ጋር ያላቸው ንክኪ ጉዳይ ነው።
ቼክ ቴለን የጎሽን የሰሜን አሜሪካ እንግስቃሴ ስራ አስኪያጅ ናቸው። ባለፈው ሚያዝያ ወር በተካሄደ ህዝባዊ ስብሰባ ላይ ሲናገሩ በሚገነባው ፋብሪካ ቻይናውያን አይኖሩም፣ በአካባቢ ደህንነትም ላይ ይህ ነው የሚባል ችግር አይመጣም ብለዋል። ኮሪ ሬቦ ግን ይህ በቂ አይደለም።
የአሜሪካ ኩባንያም ቢሆን እንኳን እኔ በበኩሌ እንዲህ ካለው ፋብሪካ ከአምስት ኪሎ ሜትር ባነሰ ርቀት ቀርቤ መኖር አልፈልግም።
ቪኦኤ ጎሽን ኩባንያን ምላሹን እንዲሰጥ ጠይቆ ነበር፣ ሊያገኝ አልቻለም። ጂም ቻፕማን የግሪን ቻርተር ታውንሺፕ ቀበሌ የአስተዳደር ተቆጣጣሪ ናቸው። ሰዎች የግብርና ቦታ ላይ ፋብሪካ እንዲከፈትባቸው አለመፈለጋቸው ይገባኛል ይላሉ። ቢሆንም ከ2 ቢሊዮን ዶላር በላይ በሚገመት ወጪ የሚገነባው ፋብሪካ ከተማችንን ይጠቅማታል ነው የሚሉት።
2.34 ቢሊዮን ዶላር መዋለ ንዋይ እንደሚመድቡ ቃል ገብተዋል። 2350 ሰውን ቀጥራለን ያሉት ይህን ሁሉ ገንዘብ እዚህ እኛ ጋ ነው የሚያወጡት።
የሚሽጋን ግዛት አስተዳደር ለፋብሪካ ግንባታ ፕሮጀክቱ ማበረታቻ እንዲሆን 715 ሚሊዮን ዶላር መድቧል። የኛም ከተማ አስተዳደር ከአንድ ወር በፊት በዚሁ ተስማምቶ አጽድቆታል። ይሄ ሁሉ ከሆነ በኋላ ፋብሪካው እንዳይመጣብን ብሎ መጣውም ትክክል አይሆንም ብለዋል።
It'll be another 20 years before we see anybody wanting to
get እንግዲህ ወደኛ ማህበረሰብ ለመምጣት የሚፈልግ ለማግኘት 20 አመታት ሊወስድብን ይችላል። ምክንያቱም ማን መምጣት ይፈልጋል? መተው ገንዘባቸውን አፍሰው ያን ሁሉ ጥረት አድርገው ያን ሁሉም ጊዜ አጥፍተው አትፈልጉም ለምባል ለምን ይመጣሉ? አንንም ድርሽ አይልም።
ከፋብሪካው ጋር የተያዙ የአካባቢ ደህንነት ጉዳዮችን በሚመለከት ግምገማ ያካሄደ ያለው አካል ፈቃድ የሚሰጥ ከሆነ የግንባታ ስራው በሚቀጥለው አመት እንደሚጀመርና ከሁለት አመታት በኋላ የምርት ስራ እንደሚጀምር ጂም ቻፕማን አመልክተዋል።
ቆንጅታዬን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን አሁን ወደ ሁለተኛው አጋማሽ ቀዳሚ ርዕስ ነው የምንሻገረው። ወደ ሐዋሳም ይወስደናል። በሲዳማ ክልል በሐዋሳ ከተማ የንግድና አገልግሎት ሰጪ ድርጅቶች የደህንነት ካሜራ እንዲገጥሙ አስገዳጅ መመሪያ ማውጣቱን የክልሉ ሰላምና ጸጥታ ቢሮ አስታወቀ። በሐዋሳ ከተማ በሞተር ሳይክልና በሶስት እግር ተሽከርካሪዎች ሰዎችን ያፈኑ ዘርፊያ የሚፈጽሙ ዘራፊዎችና መንታፊዎች እየተበራከቱ መጥተዋል ይላሉ ነዋሪዎች ሲያማሩ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
ለብነትና ዝርፊያ የተባባሰ እንደመጣ በተገለጸበት በሐዋሳ ከተማ ንብረትነት ቆለማምለጥና ላለምነጠቅ በሚደረግ ግብግብ መካከል አካላቸው የጎደለና ለከፍተኛ ጉዳት የተዳረጉ ሰዎች እንዳሉ ያነጋገርናቸው ነዋሪዎች ያስረዳሉ። በንጥቂያው ጉዳት ከደረሰባቸው ነዋሪዎች አንዷ ሄለንታል ሞስናት ዘራፊዎች ከታቦር ተራራ ግርጌ ካለው አስፋልት መንገድ ላይ የሄለንን ስልኳና ገንዘቧን ከወሰዱባት በኋላ 4 ሜትር ከፍታ ካለው የመንገዱ አካፋይ ወለታች እንደወደቀች አባቷ ኢንስፔክተር ታልሞስታዶስ ይናገራሉ። ጭንቅላቷ ክፉኛ ተጎዳው ሄለን በሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል ለሁለት ጊዜያት ያህል ቀዶ ሕክምና ቢደረግላትም ለውጥ ባለማሳየቷ ለከፍተኛ ሕክምና ወደ ጥቁር አንበሳ ሆስፒታል እንደወሰዷት ወላጅ አባቷ ገልጿል። ሆኖም ልጃቸው ራስዋን ከሳተችበት እስካሁን ለመንቃት ባለመቻሏና ሆስፒታሉም ከአቅሙ በላይ እንደሆነ በማሳወቁ ወደ ቤት እንደመለሷት ተናግሯል።
ከላይብረሪ ወደ ቤት ስትሄድ እዚህ ታቦር የሚባል አካባቢ ከላይኛው አስፋልት ታችኛው አስፋልት ላይ ከምሽቱ አንድ ሰዓት አካባቢ ዘራፊዎች ሞባይሏን ቀምተው እሷ ስትጮህ ጊዜ በአናቷ ነው ከላይኛው አስፋልት ታችኛው ያፈጠፈጡትና መናገሯም ቆመና አሁን ነው ያለችበት ደረጃ ድረስ እንግዲህ መስማት አትችልም ማየት አትችልም። እንደዚህ አይነት አደጋ ሲደርስ እኔ እንደው ሀይቅ ገፍቼ እዛ እገላገላለሁ ብዬ ነበር። ህዝቡ ነው ይዞኝ እያጠናናኝ ነው።
በሐዋሳ ዩኒቨርሲቲ የጋዜጠኝነትና የተግባቦት ትምህርት ሁለተኛ ዲግሪ ተማሪ መሳይ ገዛሃኝ ደግሞ ዘራፊዎች ታክሲ የተበቀች ከነበረችበት ቦታ ባላወቀችበት ሁኔታ ባጃጅ ላይ ካሳፈሯት በኋላ እንደዘረፏት ገልጻለች።
እንዴት አብሬያቸው ባጃጅ ውስጥ እንደገባው ብዙም ማስታወሻው ነገር የለም። ከዛ ያው ህልምልም የሚል አይነት ነገር ሆነና ብቻዬን ነበርኩኝ። ለምን እዚህ ጋር መጣሁት ብዬ ወረጅ ሲለኝ ብቻ ወርጃለሁ። ወርጄ ከዛ በኋላ እንትን ስለው ሳስታውስ ፒሲ ጄ ነበር ባግ ነበረኝ ስልኬ ጄ ላይ ነበር የት ሄዱ አይነት ነገር። ከዛ ዞር ዞር ብዬ ሁን ሰዎች አብረውኝ ነበሩ አይደል ስል አላየናቸውም አሉኝ። አካባቢ ላይ ነበሩ ሰዎች አላየናቸውም አንቺን ያይጭ ነው ምናምን። ከዛ በኋላ በቃ የተፈጠረው ያው እንደተሰረቀ ገባኝ። በጣም ነበር የደነገጥኩት። ፒሲ ውስጥ ብዙ ፋይል ነበር ሰርች እየሰራው ስለነበረ ብዙ ነገሮች ብቻ ነበሩ ቦታ ውስጥም በጣም ነበር ያዘንኩትና
ማህበራዊ ግዴታቸውን ከዘነጉ አንዳንድ የባጃጅ ሹፌሮች ጋር የተመሳጠሩ ተሳፋሪ መስለው የሚገቡት መንታፊዎቹ በተለይ የሴቶችን ዘንቢል ወይም ቦርሳ ስልክና ገንዘባቸውን እንደሚዘርፏቸውና ይህም ሳይበቃቸው ደብድበው ሰው በማይደርስላቸው አሳቻ ስፍራ ጥሏቸው እንደሚሸሹ የጥቃቱ ሰለባዎች ይናገራሉ። ለደህንነታቸው ስለሚሰጉ ስማቸውን መጥቀስ አልፈልጉ የከተማዋ ነዋሪ ይህን መሰል ጥቃት እንደተፈጸመባቸው ገልጿል።
ባጃጅ ነበር ተሻግሮ መጣና አንድ ሰው አለኝ ሁለት ሰው ጭኗል። ከዛ ሽግ ይገባኝ ለጋባ ስል ቆይ ቀርቦራችሁ እንኳን የማይይብ ያልቻለኝና ወርዶ አስገባኝ።
እሺ
10 ደቂቃ ይሆንም እንደሄድኩኝ ስራ ጀምራለሁ ፍሲሩ ማለት ነው ለኋላኛው።
እሺ
ሞቢል መድረሴን ነው ማቀው ከዛ በኋላ ምን እንዳደረኩኝ አላቅም። መስኩኝ መሰለኝ ጭንቅላቴ ላይ ምናምን ስመም ነበር ራሴን አስተሰሪን ጭንቅላቴ እንኳን አነሰኝ። ከዛ ትንሽ ጣፈው አበራ ላጋኑና ምናምን በሚል ፈርኒቸር አለ እንደዚህ ቀጭን መንገድ እዛ ወስደው ዲቹስ ጠላውኝ ቦርሳዬን ይዘው ሄደዋል። ለሶስት ታያ ጉዳይ ምናምን ነቀሁኝ እኔ በህልም እኔ መሰለኝ ስነቃ ወድቅ ያለው ጭቃው።
ጥቃቱ የደረሰባቸው የከተማው ነዋሪዎች ጉዳታቸውን ለፖሊስ ቢያሳውቁም ሀዘናቸውን ከመግለጽ በቀር ያደረጉላቸው እርዳታ እንደሌለ በመጥቀስ ያማራሉ።
ዳቦታ ላይ እንደዚህ አይነት ነገር ሲፈጠር እኔ ስድስተኛ ሰው ነኝ። ከኔ በፊት ስድስት ሰው ነው አምስት ሰው ምናምን እየወሰዱ ልክ እንደዛ እቃ ያላቸውን ነገር ገንዘብ ሊሆን ይችላል ወርቅ ምናምንም ሊሆን ይችላል ወስደው ባዷቸው ይጥሏቸው ነበር። የሚገርመው ነገር ግን ከኔ በኋላ ራሱ እኔ ቅዳሜ ነበር እንደዛ የተፈጠረብኝ። ሰኞ ዕለት የሆነች ልጅን ከሪፈራል በር ላይ እንደገና ወስደዋት በባጃጅ 10 ሺህ ብር ተቀብለዋት ነው የሄዱት ነበር።
ሌላዋ አስተያየት ሰጭም ይህንን የነዋሪዎችን ምረት ይጋራሉ።
ማግስቱ ሞቢል ቅርንጫፍ ያለ የፖሊስ ጣቢያ አለና እዛ ሂጅ ያመለከትኩኝ እነሱ የመድፈር አደጋ ደርሶብሻል ያሉኝ ራሴን ቼንደር ላይ ሁላ ሽንቴን እስከሚያመልጠኝ ልብሴ እስከሚበሰብስ ምናምን ነው ራሴን ይፈስስና እንደዛ ነው የመድፈር እንኳን የለም ህመምም ይኖረኝ ነበር ልብሴንም አላወለቁም ያን ያንስላቸው እንደዛ ካሉነ ካላወቅሻቸው እንዴት ይደረጋል ብታያቸው ነበር ጥሩ አሉ። በዚህ በእናንተ ጋር ነው ያለኩት አይኔ ነው የሚያየው መናገራችንም ስላነሱኝ ነው አልኳቸው። እንግዲህ ለሌላ ጊዜ እንተነላለን አሉ።
የቆሙ የሞተር ሳይክሎችና ተሽከርካሪዎች ጭምር እንደሚሰረቁም ነዋሪዎች ገልጿል። ተሰርቀው በዛው የቀሩትን ሳይጨምር የከተማው ፖሊስ በዚህ አመት ብቻ 57 ሞተር ሳይክሎችን በያዘ ባለፈው ሳምንት አስታውቋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በሐዋሳ ከተማ ያሉ ነጋዴዎችና አገልግሎት የሚሰጡ ድርጅቶች የደህንነት ካሜራ እንዲገጥሙ የሚያስገድድ መመሪያ ማውጣቱን ለአሜሪካ ድምጽ አስታውቋል። አላማውም ህገወጥ ድርጊቶችን መቀነስ እንደሆነ ማስረድቷል።
የተለያዩ ሆቴሎች ላይ በር ላይ ካቆሙበት ሞተር ሳይክሎች እየተሰረቁ ነው ያሉት። መኪናም ጭምር የሚሰረቅበት ሂደቶች ስላጋጠሙን በቅርቡ እንኳን ከአይለ ሪዞርት አንድ መኪና የተሰረቀበት ሁኔታ ነው። የእንደዚህ አይነት ኢንሴኩሪቲ ከተሰማ አዋሳ በተለይ የቱሪስት ከተማ ነች፣ የኢንዱስትሪ ከተማ ነች። ስለዚህ ቱሪዝም እና ኢንዱስትሪ የሚፈልገው ባህሪም ደግሞ በመጀመሪያ ሴኩሪቲ ይፈልጋሉ። ከተማችን ላይ የታዩ ምልክቶችን በእንጭጩ ለማስቀረት አገልግሎት ሰጪ ተቋማት በሙሉ የመንገድ ዳር ካሜራና በድርጅቶቻቸው አጥር ግቢ በሙሉ በሚያሳይ መልኩ በግራም በቀኝም ያሉ መንደሮች ማሳየት በሚያስችል መልኩ ካሜራ መትከል እንዳለባቸው ከህዝብ ጋር ውይይት አድርገናል። ህዝቡም ደስተኛ ነው፣ ፈቃደኛ ነው።
በመንግስት ደረጃ የንግድና አገልግሎት ሰጪ ድርጅቶች የደህንነት ካሜራ እንዲገጥሙ የሚያስገድድ መመሪያ ሲወጣ የአዋሳ ከተማ የመጀመሪያ እንደሆነችም ኃላፊው ተናግሯል። መመሪያው በአንድ ወር ጊዜ ውስጥም በስራ ላይ እንደሚውል አቶ አለማየሁ አክለው ገልጿል። የአሜሪካ ድምጽ ካነጋገራቸው የድርጅቱ ኃላፊዎች ውስጥ የለዊ ሆቴሎችና ሪዞርቶች ስራ አስኪያጅ አቶ ወንድማገኝ ግናሞ የመመሪያውን አስፈላጊነት እንደሚያምኑበት ጠቅሰው የተሰጠው የጊዜ ገደብ ግን አነስተኛ ነው ይላሉ።
አዋጁን ተቀብለናል፣ እንቅስቃሴዎችንም ጀምረናል ወደ ተግባር ለመግባት ግን ምንድነው እንደው ጊዜዋ ትንሽ ከማጠሯ ውጪ አስፈላጊ ነው ብዬ አምናለሁ። በተለይ ደግሞ መኪና ማቆሚያዎች ላይ የሚገቡ እንግዶች ላይ ነገውን ነገር ተፈጥሮ እንዲሆንኩኝ ተብሎ እንትን ከማለት ቢያንስ የተወሰኑ ማስረጃዎችን ለማያስ ትልቅ ጥቅም አለው ብዬ አስባለሁ።
ምስላቸው እንዳይቀረጽ ስማቸውም እንዳይጠቀስ ተጠየቁን አንድ የከተማው ነዋሪም ተነሳሽነቱን ደግፈዋል።
እንደኔ ሐሳብ ጥሩ ይመስለኛል። ያዋንን ሰው ካሜራ ይታ ውስጥ ሊገባ ይፈልግም ማለት ሌባ አይደለም፣ ግን ያን ሰው በቃ እንዲገባና እንዲታይ አይፈልግም። ኖርማል ግን ለማህበረሰቡ የሚያስፈልገው ይመስለኛል። አሁን ላይ ባለው ነገርና ነበረው ሁኔታ ትንሽ ከበድ ያለ ነገር ስለሆነ የሚያስፈልግ ይመስለኛል።
ከበድ ያለ ማለት ነው።
ከተማ ውስጥ ለምሳሌ አንዳንድ ሌባዎች አሉ። ለተሰረቁ ሰዎች ጥሩ ይመስለኛል እንደኔ ማለት ነው። ቢያንስ ሌቦቹ ይችላሉ ያዙ ይችላሉ ፖሊስም መጠናከር አለበት
ለተቋማቱ የባለሙያ ድጋፍ እንደሚያደርጉላቸው ተናገሩት አቶ አለማየሁ ከአቅም በላይ የሆነ ነገር ካጋጠመ መነጋገር እንደምቻል አስተውቀዋል
ሁሉም ነገር ከህብረተሰባችን ጋር በውይይት የምናደርገው ነው የሚሆነው በእኛ ቅድ ደረጃ በአንድ ወር ውስጥ እንድጠናቀቅ ነው ፍላጎታችን
የአሜሪካ ድምጽ ያናገራቸው የሐዋሳ ዩኒቨርሲቲ የህግ መምህር በቴሌ መታፈሪያም የደህንነት ካሜራ በመቅጠም ለብነትን መቀነስ ብቻልም ብቸኛው መንገድ እንዳልሆነ ያስገነዝባሉ
ስርቆትን ለመከላከል በዛ ይታ ማየት እንችላለን ሌላው ስርቆት ተከስቶ ሲገኝ ለፍርድ ቤት ለማስረጃ ያገለግላል ጾታዊ ጥቃትን ሊቀንስ ይችላል ደግሞ አንዳንድ ሃይ ሪስክ የሆኑ ኤሪያዎችን ለመቆጣጠር ያገለግላል ነገር ግን ይሄ በራሱ በቂ አይደለም ምክንያቱም ስርቆቱ አንደኛ የንግድ ተቋማት ናቸው ይሄንን እንዲያደርጉ ከተደረገው ስርቆቱ የሚካሄደው በንግድ ተቋማት አካባቢ ብቻ አይደለም ችግሩ ያለው በዛ አካባቢ ብቻ አይደለም ችግሩ ሩት ኮዝ ወይም ደግሞ ስር መሰረቱ የደህንነት ካሜራ ለማድረግ ልንፈታው አንችልም ስለዚህ ሞ ለምንድን ነው ይሄ ችግር የተፈጠረው የሚለውን መመለስ ያስፈልጋል
በአስገዳጅ መመሪያው አፈጻጸም ከግል መፍት ጋር በተያያዘ ጥንቃቄ መደረግ እንዳለበት ማመላክቷል ሌሎች ባለሙያዎችና የከተማ ነዋሪዎችም ለዘለቄታዊ መፍትሄው የጸጥታና የደህንነት ዘርፉን ማጠናከር መቅደም እንዳለበት አሳስቧል ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም
አመሰግናለሁ ዮናታን ክብራትና ክብራን ተከታዩ ዘገባ ደግሞ የሰሜን ኢትዮጵያው ጦርነት ተከትሎ ከህዋት ጋር ግንኙነት አላቸው በሚል እግር ተጥሎባቸው ከነበሩ ድርጅቶች አንዱ ማህበረ ረድኤት ትግራይ በባላደራ ቦርድ ተይዞ የቆየውን ተቋሙን የማስተዳደር ስልጣኑን መልሶ እንደተረከበ ማስታወቁን ገልጦ ገብረ ሚካኤል ገብረ መድን ያጠናቀረው ነው እነሆ
መነሻውን በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት እንደተከሰከሰ ማህበረ ረድኤት ትግራይ የትግራይ ልማት ማህበር የትግራይ የጦር ጉዳተኞች ማህበር ሜጋ አሳታሚና አከፋፋይ አበርገለ ኢንተርናሽናል ላይቭስቶክ እንዲሁም ደጀና ኬሚካል ኢንጂነሪንግ የተባሉ 6 ድርጅቶች ከህወሓት ጋራ ግንኙነት አላቸው በሚል ተጠርጥረው ንብረታቸው እንዲታገድ ተቋማቱን በባለ አደራ ቦርድ እንዲተዳደሩ በ2013 ዓ.ም ምረት በፌደራል ከፍተኛ ፍርድ ቤት ውሳኔ ተላልፈዋል አቶ ጌታቸው ካልአዩ የማህበረ ረድኤት ትግራይ ጊዜያዊ ዳይሬክተር ናቸው
ባለ አደራ ቦርድ ነው የተበደበልን ቦርድ ሲመደብ የኛ ተሰጠን ደብዳቤ ንብረትና ገንዘብ እንዲቆጣጠር ይላል
በጉዳዩ ላይ ለአሜሪካ ድምጽ ቃለ መጠይቅ የሰጡት የትግራይ ልማት ማህበር የህግ አማካሪ አቶ ኃይለ ማርያም ሰለሞን በበኩላቸው የድርጅቶቹ ንብረት እንዲታገድና በባላደራ ቦርድ እንዲተዳደሩ ቢወሰንም የቀረበ ክስ ግን አልነበረም ብለዋል።
ክስ ማለት በህግ ትርጉሙ ያው ተጣሪው አቃቢ ህግ
ክስ ሲባል በምርመራ ተጣርቶ ለአቃቢ ህግ የተላከና አቃቢ ህግ ደግሞ ለፍርድ ቤት ያቀረበው ማለት ነው። ለዚህ ሂደት በፊት ለፖሊስ የሚደርሰው ጥቆማ ሲባል ድርጅቶቹም ተጠርጣሪዎች ይሆናሉ። የትግራይ ልማት ማህበር በፍርድ ቤት እግድ የተጣለበት ህወሓትን ይደግፋል በሚል ተጠርጥሮ ነበር።
በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ ተኩስን በዘላቂነት የማቆም የሰላም ስምምነት መፈረሙን ተከትሎ በድርጅቶቹ ላይ የተጣለው እግድ እንዲነሳ የባላደራ ቦርዶቹ የማስተዳደር ስልጣንም እንዲሻር የቦርድ አመራሮቹ መንግስትን ሲጠይቁ እንደቆዩ ታውቋል። የማህበረ ረድኤት ትግራይ ጊዜያዊ ዳይሬክተር አቶ ጌታቸው ካላዩም ይህንኑን አረጋግጠዋል።
የኛ የራሳችን ቦርድ አለን። በቅርበት የሚከታተል በቅርበት ከኛ ጋር የሚሰራ ቦርድ ነበረ። ሊደርሺፑም አለ እና ሁሉም ወደ ስራቸው እንዲመለሱ እኛ ጠይቀናል። ህጋዊ መንግስት ተመስርቶ ስራው እየሰራ ስለሆነ ወደ ድሮ ስታተሳችን እንድንመለስ ቦርዱ ተነስቶ የነበረው ቦርድና አመራሩ ወደ ቦታው እንዲመለስ ብለን ማናጅመንቱ የወሰነ ውሳኔ እኔ ፈርሜ ሳሚት አድርጋለሁ ወደ ፍርድ ቤት ማለት ነው።
በተጨማሪም አቃቤ ህግ ጉዳዩ በፕሪቶሪያው የሰላም ስምምነት መሰረት እንዲፈጸም ጠይቋል። የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎትም በአብርገሌ ኢንተርናሽናል የክስ መዝገብ ስር በተጠቀሱ 6 ተጠሪ ድርጅቶች ላይ ተጥሎ የነበረው እግድ በሙሉ እንዲነሳ ባለፈው ሐምሌ 28 ቀን 2015 ዓ.ም ተመረተ ወስኗል። የተጠሪዎችን ንብረቶች እንዲያስተዳድሩ የተሾሙት የባላደራ ቦርዶችም ስልጣናቸው እንዲሻርና ንብረቶችን ቆጥረው ለተጠሪዎች እንዲያስረክቡ ፍርድ ቤቱ አዟል። እንደ ተዛዙም ማህበረ ረድኤት ትግራይ የማስተዳደር ስልጣኑን እንደተረከበ አቶ ጌታቸው አስታውቀዋል።
ባላደሩ ቦርዱ ፍርድ ቤት ኮሰነ ድርጅምሮ በይፋ አቆማን ስራችንኛ በራሳችን ረዳከናው ላይ ያለነው
ባለረፖርቱ ግን ቡልቡል ጎሉ አንተ ወራጎ እኛውን ያረሳችሁ ቡል ሰስረን ስራዎችን ለማድረግ ያሰብነው።
የትግራይ ልማት ማህበር የህግ አማካሪ አቶ ኃይለ ማርያም ሰለሞን በበኩላቸው የእግዱ መነሳት በማህበሩ እንቅስቃሴዎች ላይ በጎ ተጽዕኖ እንደሚኖረው ያስረዳሉ።
ግን ወጋዶ ሳይጠገመጋጥ ምናነገሩ
በትግራይ ልማት ማህበር ላይ እግድ ተጥሎ በመቆየቱ ብዙ ችግሮች ገጥመውናል። ማህበሩ የህዝብ ተቋም ነው። ከህብረተሰቡና ከምግባረ ሰናይ ድርጅቶች በሚገኝ ገንዘብ በአብዛኛው መንግስት በማይደርስባቸው አካባቢዎች በጤና በትምህርትና በልማት ስራዎች ይሳተፋል። እግዱ ሲጣልበት ግን አብረውት ሲሰሩ የነበሩት አጋር ድርጅቶች ስራቸውን አቆሙ። የማህበሩ የቀድሞ አመራር አባላትም በእግዱ ምክንያት ህዝባቸውን ማገዝ ከማይችሉበት ደረጃ ላይ ደርሰው ነበር። አሁን የእግዱ መነሳት ግብረ ሰናይ ድርጅቶች ከማህበሩ ጋር በአጋርነት እንዲሰሩ በር ይከፍታል። ማህበሩም ሀብቱንና የሰው ኃይሉን በማሰባሰብ በትግራይ መልሶ ግንባታ ላይ በንቃት እንዲሳተፍ ጥሩ እድል ፈጥሮለታል።
በፕሪቶሪያው የሰላም ስምምነት ቀደም ሲል የህወሓት አመራሮች ክስ ተቋርጧል። በእስር የቆዩ የአመራር አባላትም ተፈቷል። ከህወሓት ጋር ግንኙነት ነበራቸው በሚል ተጠርጥረው እግድ የተጣለባቸው የኤፈርት ኩባንያዎችም እግዱ እንዲነሳላቸው በፍርድ ቤት ተወስኗል። እንዲህም ሆኖ አሁንም በሰላም ስምምነቱ መሰረት ያልተፈጸሙ ተግባራት እንዳሉ የመቀለ ዩኒቨርሲቲ የህግ መምህር አቶ መኮንን ፍስሐ ይናገራሉ።
አጠቃላይ ታየው ከተለቃዎች ሮታቸው የሚመለሱ ጉዳይ ላይ ሰው ድጋፍ የማግኘት አጠቃላይ የክልሉ ሰላም ጸጥታ ማስከበር ጉዳይ፣ የትግራይ ግዛታዊ አንድነት መመለስ ጉዳይና አዋሳኝ ቦታዎች ላይ ያሉ በህገ መንግስት ማዕቀፍ ላይ የመፍታት እና የህገ መንግስቱ የመመለስ ጉዳዮች ላይ ብዙ ጉዳይ የሚቀር ነገር ነው። በዋነኝነት በተለይ በሁለቱም ኃይሎች የነበረው የፖለቲካል ልዩነቶች በፖለቲካል ፕሮሰሱ መፍትሄ ያገኛል የሚል አንዱ ትልቁ የነበረው አንቀጽ አልተጀመረም። የምናውቀው ነገርም የለም። በትግራይ ላይ ያጋጠሙ ችግር ሁሉ የሚፈታበት ማዕቀፍ ተቀምጠዋል ብዬ አላስብም እና የፕሪቶሪያ አግሪመንቱ ገና ያልተጀመረ ወዴት እንደሚሄድ የማይታወቅ በሂደት ላይ ያለው እና ብዙ ችግሮች ያለበት ማዕቀፍ ነው። ማውሰባ ነው ዘላቂ ሰላም የማምጣት ችለቱ ስታየው ከጦርነቱ ነው ቆሞ እንጂ ጦርነቱ በሌላ መንገድ ወር ነገር ሚኒስ የሚባለው ቀጥሏል።
ቀደም ሲል በጉዳዩ ላይ አስተያየት የሰጡ የትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ በሰላም ስምምነቱ መሰረት ገና ያልተፈጸሙ ተግባራት እንዳሉና ይህንኑ አስመልክቶም ከፌዴራሉ መንግስት ጋር ውይይት እንደሚደረግ ተናግረዋል።
የፕሪቶሪያ አግሪመንት በሚመለከት ያልተፈጸሙ ጉዳዮች አሉ። በጣም ብዙ ጉዳዮች አሉ። ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ባለው ግንኙነት በጣም ብዙ ነገሮች ነው የሚያገናኘት ከፌዴራል መንግስት ጋር። የበጀት ጉዳይ፣ ንግድና ኢንቨስትመንት ጉዳይ፣ የታሰሩ ሰዎችን ጉዳይ በሚመለከት በአማራና በኤርትራ ኃይሎች የተያዘ መሬታችን በሚመለከት ጉዳይ፣ የአይዲፒ መመለስ ጉዳይ፣ የትምህርት የጤና የመሳሰሉ በጣም ብዙ ጉዳዮች በቸክሊስት ይዘን እንነጋገራለን።
በትግራይ ክልል ያሉ ተፈናቃዮችና በጦርነቱ ምክንያት ከክልሉ ተፈናቅለው በሱዳን የተጠለሉ ስደተኞች መንግስት በፕሪቶሪያው ስምምነት መሰረት ወደ ቀያችን ይመልሰን ሲሉ በተደጋጋሚ እንደጠየቁ ከዚህ ቀደም ዘግበናል። Human Rights First የተባለ ኢትዮጵያዊ የመብት ተሟጋች ድርጅት እንደዚሁ በአማራ ክልልና በሌሎችም አካባቢዎች እስካሁን ድረስ ታስረው ይገኛሉ ያላቸው የትግራይ ተወላጆች በስምምነቱ መሰረት እንዲፈቱ ጥሪ እንዳቀረበም ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ዓለም አቀፍ ርዕሰ ጉዳይ ነው የምናመራው። በሩሲያ የዩክሬን ጦርነት እውነታዎች የሚዘከሩበት የጥበባት አውደ ርዕይ በኮፐንሃገን በዴንማርኳ ዋና ከተማ ኮፐንሃገን የዩክሬን ባህል ማዕከል ውስጥ በጀግንነት መመስከር የዩክሬንን ጦርነት ማስታወሻዎች የሚል ርዕስ የተሰጣቸው ጥበባዊ ስራዎች በሩሲያ የዩክሬን ደም አፋሳሽ ጦርነት ብዙም ትኩረት ያልተሰጣቸው የግል ሕይወት ገጠመኞች አዲስ በተዘጋጀው በዚህ የስዕል አውደ ርዕይ ግድግዳ ላይ ለእይታ የቀረቡበት ነው። በአሶሺየትድ ፕሬስ የተሰናዳውን የዚህን ዝርዝር ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ኤግዚቢሽኑን በጋራ ካዘጋጁት መካከል የኪየቭ ሚስቴትስኪ አርሰናል ብሔራዊ የባህል ጥበብና ሙዚየም ምክትል ዳይሬክተር ኦልጋ ዙክ ኤግዚቢሽኑን እንዲህ ይገልጹታል።
We wanted to bring up individual voices of the artists because of course people know about Ukraine but they see the picture.
የእያንዳንዱ አርቲስት ድምጽን ማምጣት ነው የፈለግነው ምክንያቱም ሰዎች በርግጥ ስለ ዩክሬን ያውቃሉ። ይሁን እንጂ ምስሎቹን የሚመለከቱት በዜና ስለሆነ የሰዎችን ትክክለኛ ውስጣዊ ገጽታ አያገኙትም። ሰዎች አርቲስቶች እንዴት እንደሚሰሩ፣ እንዴት እንደሚኖሩ፣ ጦርነቱ ህይወታቸውን እንዴት እንደጎዳው መገመት አይችሉም። አርቲስቶቹ ቤቶቻቸውን፣ ስቱዲዮቻቸውን አጥተዋል። የቀሯቸው የኪነጥበብ መሳሪያዎችም ጥቂት ናቸው። ይሁን እንጂ ፈጠራቸውን አላቆሙም። ስለዚህ ለእነሱ የዚህን ጦርነት ቀጣይ አውዳሚነትና እድገት ማሳየት ወሳኝ ነው። ስለዚህም አንዱ ቀን ያለምንም ለውጥ ማለቂያ የሌለው ቀን ሆኖ አይውልም። ለኛ ለዩክሬናውያን ሁሉም ነገር በየቀኑ ይለዋወጣል።
ባለፈው ሐምሌ የዩክሬኑ የሩሲያ ጦርነት 500ኛ ቀኑን ይዟል። ጦርነቱ በሁሉም ወገን ብዙ የገፋ ባይሆንም የዩክሬን መንግስትና ምዕራባውያን ደጋፊዎች ሰፊ የመልሶ ማጥቃት በማድረግ ሩሲያን የተቆጣጠሩን ቦታዎች ወደ ዩክሬን ለማስመለስ ተስፋ አድርገዋል። ያስኪውን ድረስ ጦርነቱን በመቀጠል በመቶ ሺዎች የሚቆጠሩ ሰዎች ህይወትና ኑሮ ላይ ከፍተኛ ጉዳት ያደረሰ ነው። ማስታወሻዎቹ በተለያዩ መልኮቻቸው ቀርበዋል። የመጀመሪያዎቹ በማስታወሻ ደፍተሮችና የንድፍ ወረቀቶች የተያዙት በትላልቅ ምስል ታትመዋል። ፎቶግራፍና የአርት ማስታወሻዎች በቀላል ተንቀሳቃሽና ዲጂታል እንዲሁም በድምጽ መሳሪያዎች ቀርበዋል። ወደ ወታደርነት የተቀየረው ፎቶግራፈር ኮስቴንቲኒ ፖሊስቼክ በምሽት የነበረውን የጓዶቹንና የአካባቢውን የግንባር ሁኔታ ለማሳየት ዘናይት ዋች ወይም የምሽት እይታዎች በማለት የሰየማቸውን በርካታ ተከታታይ የፎቶግራፍ ምስሎችን አሰናድቷል። ዩክሬናዊቷ አርቲስት አሊፍቲና ካኪዚዝ በዩክሬን ምስራቃዊ ክፍል እንደ አውሮፓ አቆጣጠር ከ2014 እስከ 2019 በሩሲያ ቁጥጥር ስር በነበረችው ዝዳኒፍካ የናቷን የዕለት ተዕለት ህይወት ዝርዝሮች የዘገበችባቸውን በፌስቡክ ያቀረበቻቸው በርካታ ስዕሎች ታይተዋል። የቀረቡት ስራዎች የተሰጣቸው ስያሜ በጦርነት ውስጥ ከክሉብ ኒካ አንድሪያ ቪና ጋር መኖር የሚል ነበር። የካኪዚዝ እናት የሞቱት እንደ አውሮፓ አቆጣጠር በ2019 የጡረታ ገንዘባቸውን ለመቀበል ሲሄዱ ነበር። አልጋዙክ ስለ ኤግዚቢሽኑ ይህን ብለዋል።
The stories of the artists, their background is very different. For example, we have people with
the artists' ታሪኮች አስተዳደጋቸው በጣም የተለያየ ነው። ለምሳሌ በሩሲያ በተያዙ ግዛቶች ውስጥ የነበሩና ልምዱ ያላቸው ወይም እዛ ቤተሰብ ያላቸው ሰዎች አሉ። ያብነትም አልቬቲና ካኪዲዝ በዚህ ኤግዚቢሽን ውስጥ ካሉት ስራዎች ውስጥ አንዱ እሷ ነው። በኃይል ከተያዘው ግዛት ወደ ዩክሬን ለመምጣት ወረፋ ላይ ቆማ ሳለ ስለሞተችው እናቷ ነው የምትተርከው። እና ሁሉም በጣም የግልና አንዳንዴም አሳዛኝ ታሪኮች ናቸው።
መሰረቷን ኪየቭ ላይ ያደረገችው ፎቶግራፍ አንሺ ጌራ አርቴሞቫ ከልጇ ማይካሂሎ ጋር ቸርካሲ አብላስት ግዛት ውስጥ በመትገኝ በትንሿ ቪራይቭ መንደር ከጠላት ጥቃት ራሳቸውን ለመጠበቅ ሲጠለሉ የሚያሳየውን የግል ታሪኳን አቅርባለች። በዴንማርክ የዩክሬን የባህል ተቋም አባል ካታያ ስቶ ካሉቫ እንዲህ ይገልጹታል።
For some artists like doing this like a lot of lives it's kind of like
ለአንዳንድ አርቲስቶች ይህንን ማድረግ እጅግ ብዙ ነገሮችን እንደመግለጽ ነው። ከጭንቀት ጋር እንደመታገያ መንገድ ሊሆን ይችላል። ለአንዳንዶቹ ከሚወዷቸው ጋር ፎቶግራፍ መውሰድ፣ ለምሳሌ ከልጆቻቸው ጋር መነሳት በጦርነት መካከል ምናልባትም ውበት ሊኖር እንደሚችል ማስታወስ ወይም እርህራሄን እንደመቅረጽም ሊሆን ይችላል።
ዩክሬናዊው አርቲስት ኢንጋ ሊቪ ሩሲያ ሙሉ ወረራ ከጀመረች እንደ አውሮፓ አቆጣጠር የካቲት 2022 ጀምሮ ያሉትን በሙሉ የሚያሳይ ወደ 500 የሚጠጉ ስዕሎችን ፈጥራለች። አሁንም በዴንማርክ የዩክሬን የባህል ተቋም አባል ካታያ ስቶ ካሎቫ ስራዎቿን እንዲህ ያብራሩታል።
She started this series that is called double exposure when she draws two images in one picture.
ሁለት ምስሎችን በአንድ ስዕል ላይ በማኖር ደብል ኤክስፖዠር የተባለውን ተከታታይ ስራዎቿን ጀመረች። አንደኛው እሷ ላይ የደረሰውን፣ ጓደኛዋ ላይ የደረሰውን፣ ሙያዋ ላይ የደረሰውና ሁሉንም ግዘው የሚያሳይ አንዳንድ ጊዜም ምናልባትም የተከሰተው ነገር አለመኖሩን የሚያሳይ ሊሆን ይችላል። ሌላኛው ስዕሏ በየዕለቱ በዜና ማሰራጫዎች የሰማችሁን በተለይም በፖለቲከኞች ወይም ወታደራዊ ተስተቶችን እንድታስተውል የተገደደችበት ነገር ነው።
የኤግዚቢሽኑ አዘጋጆች የጦርነት ማስታወሻዎች የጦር ወንጀለኞችን ወደ ፍትህ ለማምጣት እንደማስረጃ ለዘመናት ማገልገላቸውን ወይም ለመጪው ትውልድ ትምህርት በመተው ጠቃሚ መሆናቸውን ይገልጻሉ። ኦልጋ ዙክ ይህን ሲያስረዱ
So it's very important to remember to prevent that such
ስለዚህ ለወደፊቱ እንዲህ ያሉ የእርቅ ድርጊቶች እንዳይፈጠሩ መከላከል እንዲሁም የጥበብ ስራዎች ራስን መጠበቅ አርቲስቶች በአስቸጋሪ ጊዜ እንኳን የፈጠራ ስራዎቻቸውን እንዲሰሩ እድል መስጠት በጣም አስፈላጊ ነው።
Brave to witness ወይም በጀግንነት መመስከር የዩክሬን የጦር ማስታወሻዎች የሚል ስያሜ የተሰጠው የስዕል ኤግዚቢሽን ዴንማርክ በሚገኘው የዩክሬን የባህል ተቋም እንደ አውሮፓ አቆጣጠር እስከ ጥቅምት 2023 ድረስ ይቆያል።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ዓለም አቀፍና አገራዊ ዘገባዎችን የተመለከቱ ቅንብሮችና ዝግጅቶቻችን ለምሽቱ ያዝነውን በዚሁ አጠናቀቅን። ያስተናገድኳችሁ አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ንጋብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ርዕሶች ጋር እንመለሳለን። በእኔ በኩል ሰላም ደህና ደሩ። Thank you.